ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 19 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
ከአንድ ቢሊዮን 700 ሺህ በላይ ዶላር የወጣበት የአዋሽ ኮምቦልቻ ወልዲያ ሐራ ገበያ የባቡር ሥራ ፕሮጀክት ሥራ ለማስጀመር መቸገሩን አስታወቀ።
እቺ ሀገር የጋራችን ነች። ይሄ ፕሮጀክት የአንድ ተቋም ፕሮጀክት አይደለም፣ የኢትዮጵያ ሕዝቦች ፕሮጀክት ነው። ስለዚህ ይሄንን እንዴት አድርገን በውጤታማነት ወደ ስራ እንዲገባ እናርግ የሚለው ሁላችንም ቁጭ ብለን በጋራ የምንነጋገርበት ነው የሚሆነው።
የኢትዮጵያ ትራንስፖርት ሚኒስትር ዳግማዊት ሞገስ ናቸው። በአብይ ርዕስ ዘገባለን።
ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በተከበረው የምስጋና ቀን በዓል አፍጋኒስታን ያሉትን የአሜሪካ ወታደሮችን ሳይታሰብ ጎብኝተዋል። አስተዳደራቸው ከታሊባን ጋር የሰላም ንግግር መቀጠሉንና የአማጽያኑ ቡድን ተኩስ የማቆም ፍላጎት እንዳለው ተናግረዋል። ፕሬዚዳንቱ ይህን ያሉት ከታሊባን ጋር ለአንድ ዓመት ያህል ሲካሄድ የቆየውን የሰላም ንግግር እንዲቋረጥ ካደረጉ ከሶስት ወራት ያነሰ ጊዜ ካለፈ በኋላ ነው። ለ18 ዓመታት ያህል የዘለቀውን የአፍጋኒስታን ጦርነት ለማቆም ስምምነት ለመፈረም ከተቃረቡ በኋላ ነበር ፕሬዚዳንቱ ንግግሩን ያቋረጡት። የአፍጋኒስታኑ ጦርነት አሜሪካ ከምንጊዜም የረዘመ ወታደራዊ ተሳትፎ ያደረገችበት ሆኗል። የአሜሪካ ድምፅ ዘጋቢ ማይክ ብራውን ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች።
ዩናይትድ ስቴትስና ታሊባን ለአንድ ዓመት ያህል ንግግር ሲያካሂዱ ቆይተው ከሶስት ወራት ገደማ በፊት ስምምነት ላይ ሊደርሱ ተቃርበው ባለበት ፕሬዚደንት ትራምፕ በድንገት ንግግሩን እንዳቋረጡት የሚታወስ ነው።
ታሊባን ስምምነት ለመድረስ ይፈልጋል። ይፈልጉ እንደሆን እናያለን። የእውነት ስምምነት መሆን አለበት። ብቻ ይፈልጉ እንደሆነ እናያለን። ስምምነት ማድረግ የሚፈልጉት እናንተ ጥሩ ሥራ እየሠራችሁ ስለሆነ ነው። በዛ ምክንያት ብቻ ነው።
ሚስተር ትራምፕ ከአፍጋኒስታን ፕሬዚደንት አሽራፍ ጋኒ ጋር ባደረጉት ውይይት ከታሊባን ጋር የሚካሄደው ስምምነት የተኩስ አቁም ውል መሆን ነው ያለበት ብለዋል። ታሊባን ለጊዜው በጉዳዩ ምላሽ አልሰጠም። ቡድኑ ከዩናይትድ ስቴትስ ጋር የባዕዳን ወታደሮች መውጣት ላይ ስምምነት ላይ ሳንደርስ ከተኩስ አቁም ስምምነት አንደርስም በሚል አቋም በተደጋጋሚ ቀርቦለት የነበረውን ጥሪ ውድቅ ሲያደርግ እንደቆየ የሚዘነጋ አይደለም።
በሱዳን የቀድሞውን ፕሬዚደንት የኦማር ሐሰን አልበሽርን መንግሥት ተቋማዊ መሠረት ለማፍረስ እንዲያስችል የታለመ አዲስ ሕግ ጸድቋል። ዋና ከተማይቱ ካርቱም ውስጥ ቁጥሩ የበዛ ሰው በእርምጃው ደስታውን በሰላማዊ ሰልፍ እየገለጸ ነው። አዲሱ ሕግ የሴቶችን አለባበስና ባህሪ ለመቆጣጠር ተብሎ ይሰራበት የነበረውን የሕዝባዊ ሥርዓት ደንብም ይሰርዛል። ናባ ሙሂዲን ከካርቱም ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች።
አዲሱ የሱዳን ገዢው ሉዓላዊ ፓርቲና በጠቅላይ ሚኒስትሩ በአብደላ ሐምዶክ የሚመራው ካቢኔ የቀድሞውን ፕሬዚደንት ፓርቲ ማፍረሳቸውን ተከትሎ ካርቱም ላይ የወጡት ሰልፈኞች ደስታቸውን ሲገልጹ ነው የተሰሙት። ሕጉን ለሚኒስትሮች ምክር ቤት ያቀረቡት የፍትህ ሚኒስትሩ ናስር አብደል ባሪ ሕጉ ያለፈው በጦር ሰራዊቱና በተቃውሞ መሪዎች በረቀቀው ሕገ መንግስት መሰረት ነው ብለዋል።
ወጀህና አልፎር አመርቱ ብል ፈትሒ በላ
ሕጉ የሚያነጣጥረው ብሔራዊ ኮንግረስ ፓርቲ ላይ ነው ብለዋል ሚኒስትሩ። እናም መንግስት የፓርቲውን ንብረቶች ወርሶ ለገንዘብና ስትራቴጂ ፕላን ሚኒስቴር እንዲያስረክብ ይህ ሕግ ይፈቅድለታል ብለዋል። ካርቱም ላይ ሰልፍ የወጡት ነዋሪዎች ይህ ለሀገራችን አዲስ ድል ነው ብለው ደስታቸውን ገልጸዋል። ኦመር ቦብ ከወጡት መካከል አንዱ ናቸው። እንደ ሱዳናዊ ከምን ጊዜውም በላይ ደስተኛ የሆንኩበት ቀን ነው ብለዋል ኦመር። ህዝቡ ለ30 አመታት ሲጨቁነው የነበረውን የበሽርን ድርጅት አውጥቶ ጣለው። ይሄ ያብዮታችን ተጨማሪ ድል ነው ሲሉ አክለዋል። በአዲሱ ህግ መሰረት ያልበሽር መንግስትም ሆነ ፓርቲ አባላት ለ10 አመታት በምንም አይነት የፖለቲካ እንቅስቃሴ ውስጥ ለመሳተፍ አይችሉም።
በመቶዎች የሚቆጠሩ የአየር ንብረት ለውጥን ሂደት ለመገደብ ተጨማሪ እርምጃ እንዲወሰድ የሚጠይቁ ሰልፈኞች ዛሬ በሲድኒ ኦስትሬሊያ አዲስ በዓለም አቀፍ ደረጃ የሚካሄድ የተቃውሞ ሰልፍ ዙር ጀምረዋል። የተቃውሞ ሰልፈኞቹ የተሰባሰቡት የሊበራል ፓርቲ ዋና ጽህፈት ቤት የሚገኝበት ኒው ሳውት ዌልስ ሲሆን መንግስት አዲስ የከሰል የነዳጅ ዘይትና የጋዝ ውጥኖችን እንዲያስወግድ ጠይቀዋል። ረበካ ጊልሰን የተባለች የተቃውሞ ሰልፈኛ እርምጃ የሚወሰድበት ጊዜ አሁን ነው ትላለች።
Now is the time to take action. Now is the time to show our bosses and to show our politicians that
እርምጃ የሚወሰድበት ጊዜ አሁን ነው። ስርዓቱን የመዝጋት ኃይል እንዳለን አለቆቻችንና ፖለቲከኞችን የምናሳይበት ጊዜ ነው። ምን መገንባት እንዳለበት፣ የኤነርጂ ኃይል እንዴት መመረት እንዳለበት፣ በምን አይነት ህብረተሰብ ውስጥ መኖር እንደምንፈልግ የመወሰን ኃይል አለን ነበር ያለችው። በበርካታ የእስያ ፓሲፊክ ከተሞችም ብዙ ሌሎች ሰልፈኞች የግሬታ ታምበርግን ጥሪ አስተጋብተዋል። ግሬታ ታምበርግ በአየር ንብረት ለውጥ ላይ ዘመቻ የምታካሄድ የ16 ዓመት ዕድሜ የስዊድን ተወላጅ መሆኗ ይታወቃል። የአውስትራሊያ የተቃውሞ ሰልፍ እየተካሄደ ያለው የሀገሪቱ ደቡብ ምስራቅ ክፍል ከቅርብ ሳምንታት ወዲህ በመቶዎች የሚቆጠር የሰደድ እሳቶች በጉዳት ባደረሱበት ወቅት ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢራቅ ጠቅላይ ሚኒስትር አደል አብዱል ማህዲ የሥልጣን መልቀቂያ ማመልከቻ ለፓርላማው እንደሚያስገቡ አስታውቀዋል። ጠቅላይ ሚኒስትሩ ዛሬ ይህንን ያሳወቁት የኢራቅ የሺአ ከፍተኛ ሃይማኖታዊ መሪ በሀገሪቱ አመራር ለውጥ እንዲደረግ ጥሪ ካቀረቡ በኋላ ነው። ከአንድ ወር በፊት ጸረ መንግሥት ተቃውሞ ከተነሳበት ጊዜ አንስቶ ቢያንስ 400 ሰው ተገድሏል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። ሥልጣናቸውን የሚለቁበትን ጊዜ ግን ጠቅላይ ሚኒስትሩ አልገለጹም። ታላቁ አያቶላ አሊ አልሲስታኒ የኢራቅ ፓርላማ ለአብዱል ማህዲ መንግሥት ያለውን ድጋፍ እንደገና እንዲያስብበት በዛሬው ሳምንታዊ የጁምዓ መልእክታቸው መናገራቸው ተዘግቧል።
በተያያዥ ዜና ደግሞ የኢራቅ የጸጥታ ኃይሎች ትላንት በአብዛኛው ባልታጠቁ የተቃውሞ ሰልፈኞች ላይ ተኩስ ከፍተው ቢያንስ 40 ሰዎች ተገድለዋል። ጸረ መንግሥት ተቃውሞው ባለፈው ወር ከተጀመረበት ጊዜ አንስቶ የከፋ ጥቃት ከደረሰባቸው ቀኖች መካከል አንዱ መሆኑን የደህንነትና የሕክምና ባለሥልጣኖች ተናግረዋል። ናስሪያ በተባለችው ደቡባዊት ከተማ የደህንነት ኃይሎች መንገዶችንና ድልድዮችን ዘግተው በነበሩ ተቃዋሚዎች ላይ ተኩስ በከፈቱበት ወቅት ቢያንስ 25 ሰዎች ሲገደሉ ከ200 በላይ መቁሰላቸው ተዘግቧል። መንግሥቱ በመላ ደቡባዊ ኢራቅ ስርዓት ለማስከበር ወታደራዊ ኃይል መላኩን ገልጿል። እዛ አካባቢ በሚካሄዱ ጥቃቶችም ኃይል መጠቀም እንደበዛ ተገልጿል። ተቃዋሚዎቹ ሕንፃዎችንና ድልድዮችን እንደሚቆጣጠሩ፣ ከመላ ጎደል በየዕለቱ እንባ አስመጪ ጋዝና ተኩስ ከሚከፍቱባቸው የደህንነት ኃይሎች ጋር እንደሚጋጩ ታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት በናስሪያ የተፈጸመውን ጥቃት በደም የታጠበ በማለት አውግዞታል።
የጃፓን የቀድሞ ጠቅላይ ሚኒስትር ያሱሂሮ ናካሶኒ በ101 ዓመት ዕድሜያቸው ዛሬ አረፉ። ከዩናይትድ ስቴትስ ጋር ጠንካራ ወታደራዊ ኅብረት ለመመስረት በርትተው የሰሩ መሪ ነበሩ ተብሏል። ናካሶኒ ቶኪዮ በሚገኝ ሆስፒታል ውስጥ ማረፋቸውን የልጃቸው ሂሮፉማ ናካሶኒ ቢሮ ነው ያሳወቀው። ያሳሂሮ ናካሶኒ በጠቅላይ ሚኒስትርነት ያገለገሉት በኢትዮጵያ የዘመን አቆጣጠር ከ1975 እስከ 1979 ዓመተ ምህረት በነበረው ጊዜ ሲሆን በሁለተኛው የዓለም ጦርነት የተሸነፈችውን ጃፓንን በቀዝቃዛው ጦርነት ወቅት የምዕራቡ ዓለም ሙሉ አካል እንድትሆን ባደረጉት ጥረት እንደሚታወቁ ተገልጿል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 19 2012 ዓ.ም ፕሮግራም ነው።
በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
የሲዳማን ህዝበ ውሳኔ ተከትሎ በሌሎች ዞኖች የተነሱ ጥያቄዎችን ግምት ውስጥ ያስገባ አደረጃጀት ሊኖር እንደሚችል የሚናገሩ ምሁራንና የፖለቲካ ተንታኞች ሐሳባቸውን አካፍለውናል።
የኢትዮጵያ የአስተዳደር አወቃቀር ራሱ ለዚህ ለወደፊት ለሚያሰጋው አይነት የአስተዳደር ክልሎች ዞኖች አለመረጋጋት ምንጩ እሱ ነው።
ዶክተር ያዕቆብ አርሳኖ ናቸው የሰማችኋቸው። በምሽቱ ዘርዘር ያለ ዘገባ ይዘናል። የጋዜጠኞች ውይይትም አለን።
የኃላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ጋዜጠኛው እንደ ሐኪሙ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ መዘገብ ያለበት።
በአንድ አካባቢ የተከሰተ ግጭት ዜናው የሚዘገብበት መንገድ በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳድ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያለው የሚሉ ሁሉ ሊከሰቱ የሚችሉ ናቸው። ስለዚህ ነው ዘጋገብና የጋዜጠኛው ሚና እጅግ በጣም ከፍተኛ ነው።
የቀደሙት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት መምህር ዶክተር ተሻገር ሽፈራው ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ በዩናይትድ ስቴትስ የኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት ቤት መምህር ዶክተር ቴድሮስ ወርቅ አለማ ወርቅነህ ናቸው። በዚህ ምሽት አዳምጧቸው።
ክቡራትና ክቡራን አድማጮች፣ አሁን ስቱዲዮ ከገባን የደረሰን ዜና አለ፣ ቀጥሎ አሰማችኋለሁኝ። የኢትዮጵያ መከላከያ ሚኒስትርና የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳ በመደመር ፍልስፍና ወይም በፓርቲዎች መዋሃድ እንደማይስማሙ ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ ገልጸዋል። አቶ ለማ መገርሳ የኢህአደግ ምክር ቤት የፓርቲዎችን ውህደት ባጸደቀ ጊዜ የምክር ቤት ስብሰባ ላይ ተገኝተው እንደነበረ ገልጸው ስለ ሂደቱ ግን አሁን ማብራራት አልፈልግም ብለዋል። አቶ ለማ መደመርን የተቃወሙበትን ምክንያት እንዲህ ያስረዳሉ።
ወሉማ ገለ ጀልቀበራ ካሴ አማ ዱማቲ ወልቲ በቁ ፓርቲ ከነረት ያዳ አዳቲ ከነሊቀቡ ጀልቀቡ መራቲ ካሴ ዋናን የትንአመኔተው ኮሞ
በአጠቃላይ ከመጀመሪያ ጀምሮ እስከ መጨረሻ የፓርቲዎች መዋሃድን በተመለከተ የተለየ ሀሳብ ነው ያለኝ። ከመጀመሪያው ጀምሮ የማላምንበት መሆኑን ለስራ አስፈጻሚውና ለሁሉም በስፋት ገልጫለሁ። መዋሃዱ ትክክል አይደለም፣ ከሆነም በችኮላ መሆን የለበትም፣ ወቅቱም አይደለም ብለዋል አቶ ለማ መገርሳ። ዝርዝር ቃለ ምልልሱን ከፓርቲያቸው ምላሽ እንዳገኘን እናቀርባለን። ቀጥሎ የዓለም አቀፍ ዜናዎችና የሀገር ውስጥም ክስተቶች የሚተነተኑበት የመጽሔቱ ክፍለ ጊዜ ይቀርባል።
ከአንድ ቢሊዮን 700 ሺህ በላይ ዶላር ወጪ የሆነበት የአዋሽ ኮምበልቻ ወልዲያ ሐራ ገበያ የባቡር ሥራ ፕሮጀክት በኃይል አቅርቦት እጥረት የሙከራ እንቅስቃሴውን ለማድረግም ሆነ ሥራ ለመጀመር መቸገሩን አስታውቋል። የአማራ ብሔራዊ ክልል መንግሥት ርዕሰ መስተዳድር የትራንስፖርት ሚኒስትሯ የፕሮጀክቱን እንቅስቃሴ ዛሬ ጎብኝቷል። መስፍን አራጌ ዝርዝር ዘገባ አለው።
392 ኪሎ ሜትር የሚሸፍነው ፕሮጀክት ካዋሽ ኮምቦልቻ 99 በመቶ ከኮምቦልቻ ወልዲያ ሐራ ገበያ 77 በመቶ ቢጠናቀቅም የኃይል አቅርቦት እጥረት ማነቆ ሆኖበታል። ይህ ደግሞ ከሁለት አስከፊ አደጋዎች ጋር እንድንፋጠጥ ምክንያት ሆኖብናል ይላሉ የፕሮጀክቱ ስራ አስኪያጅ ኢንጂነር አብዱል ከሪም መሐመድ።
ከፍተኛ አሁን ችግር እየገጠመን ያለው ያው የኃይል አቅርቦት ነው። በአሁኑ ሰዓት ይህ ፕሮጀክት መጀመር የነበረበት ሰዓት ነው። ነገር ግን የሙከራ ሰዓት የሚያልጀመርንበት በመሆኑ ሁለት አስከፊ አደጋዎች ይገጥሙናል። የመጀመሪያው የኮንትራክት ታይሙ እያለቀ በመሆኑ ኮንትራክተሩ በሰዓቱ ካልተረከብ ነው በራሱ በኮንትራክት ሂደት ወደ ክሊያንቱ የሚመጡ ችግሮች አሉ። ሁለተኛው ምድር ባቡር ሰርቶ ሊጠቀም የሚገባውን ነገር ደግሞ እየተጠቀመ አለመሆኑም ይሄ ሌላው ጉዳት ነው።
ይህ ፕሮጀክት ሲጀመር ከመጀመሪያውም በጥናትና መንግስትም ትኩረት ሰጥቶ የሰራው ፕሮጀክት ከመሆኑ አንጻር የኃይል እጥረት አሁን መከሰት ነበረበት ወይ? መጀመሪያውን ይሄ ጥናት ሳይደረግ እንዴት ተጀመረ?
ይህ ፕሮጀክት ከመጀመሪያ ስንጀምር አበዳሪው ራሱ ብድሩን ሲፈቅድ በኢትዮጵያ ኃይል አቅርቦት በኩል ማረጋገጫ ተሰጥቶን ኃይል እንደሚያቀርቡ አስፈላጊ መረጃዎችን ከሰጡና አበዳሪዎች ያንን መረጃ ካዩ በኋላ ነው ብድሩ ራሱ የተፈቀደው። ና የኃይል እጥረት መግጠሙን የሰማ ነው በቅርብ እንጂ እስካሁን ይህ ፕሮጀክት እዚህ አፈጻጸም እስክናደርስ ድረስ የነበረን አካሄድ ትክክል ነበረ። ምንም አይነት ጥርጥር አልነበረንም። በፕሮጀክቱ ከመጀመሪያው ጀምሮ እስኪ የፕሮጀክት አፈጻጸሙ ከ40% ጀምሮ የደረሰበትን ና የኃይል አቅርቦት ዝግጅት የሚመለከተው ክፍል እንዲያደርግ በየስድስት ወሩ የላክናቸው መረጃዎች አሉ። እነሱም መረጃዎች አሁን ማየት ይቻላል። ቁጭ ብለንም ከከፍተኛ አመራሮች ጋር ስራ ለመጀመር የኃይል አቅርቦት ለመጀመርም የተስማማንባቸውም ዶክመንቶች እጃችን ላይ ነው። እኛ ፕሮጀክት ጽህፈት ቤቱም ሆነ ኮርፖሬሽኑ አስፈላጊውን ርቀት ሂዷል ብለን ነው ምናምን።
ፕሮጀክቱ ከኃይል አቅራቢው አካል ጋር እሰጥ አገባ መግባቱን በቅርቡ በአገር ውስጥ መገናኛ ብዙሀን የተላለፉ ዘገባዎች እማኝ ናቸው። ስራ አስኪያጁ እኛና እነሱ በሚል መካረር ውስጥ ከመግባት ለአገር የሚበጅ መፍትሄ መፈለግ ይገባል ባይ ናቸው።
በአሁኑ ሰዓት የሚሰጡት መልሶች መፍትሄ አይሆኑ። እኛ የምንፈልገው ከሌ ጥፋተኛ ነው እኛ ጥፋተኛ አይደለንም የሚለው ሳይሆን ይህ ሀብት ፈሷል፣ ምንድን ነው ማድረግ ያለብን? ቁጭ ብለን ተወያይተን መፍትሄ ነው ማድረግ ያለብን እና ተገቢውንም በጀት የሚመለከተው ክፍል ይበጅታል ብለን እናስባለን። ይህም መልስ መመለስም ከነበረበት ምድር ባቡር ሲጠይቅ የነበረበት ከ3 ዓመት በፊት ነው። በሚዲያም መረጃዎች አሉ። እነዚህ መረጃዎች አይቶ ከ3 ዓመት በፊት ይህን መልስ ብናገኘው ለመንግስትም መፍትሄውን ለመስጠት ቀላል ይሆን ነበር። አሁን ባለቀ ሰዓት ግን ነገሩን ወደኋላ መመለሱ ተገቢ ስለማይሆን ከቆምንበት ሂደን ብንጨርስ መልካም ነው ለማለት ነው።
ዛሬ በኮምቦልቻ አካባቢ የሚገኘውን የፕሮጀክቱን እንቅስቃሴ የጎበኙት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በሁለቱ አካላት መካከል የተፈጠረውን አለመግባባት በመፍታት ፕሮጀክቱ ህዝባዊ አገልግሎቱን እንዲጀምር አስፈላጊው ጥረት ይደረጋል ብለዋል።
መብራት ኃይል ጋር የተወሰኑ ያልተቋጩ ጉዳዮች አሉ። መብራት ኃይል የፋይናንስ ጉዳይ ነው የሚያነሳው። የባቡር ፕሮጀክቱ ደግሞ በስራ ሂደት አብሮ እየተገነባ መምጣት ነበረበት የሚል ቅሬታ አለው። ስለዚህ ወደ ቢሮቸው ሲመለሱ ሁለቱንም ባለድርሻ አካላት አንድ ላይ አድርገው ምን መፍትሄ ያለው የሚል ይነጋገሩበታል ብለን እናስባለን።
ከዚህ በተጨማሪም ፕሮጀክቱ ሲተገበር ከካሳ ክፍያ ጋር የተነሳውንም ቅሬታ ለመፍታት እንደሚሞከር ነው ያስረዱት።
ካሳ እንግዲህ አንድ አካባቢ ብቻ ነው ቅሬታ የሚነሳው። እሱን አካባቢ ከሰዓት ገና እንጉያይበታለን። የክልሉ መሬት አስተዳደርም አለ፣ የባቡር ፕሮጀክቱ ሰዎችም አሉ፣ የፌዴራል የትራንስፖርት ሚኒስትሯም አሉ። በጋራ ሆነን ከ8 ሰዓት ጀምሮ የካሳን ጉዳይ በተመለከተ እንወያይበታለን እና መፍትሄ እንሰጠዋለን ብለን እናስባለን።
ፕሮጀክቱ የላቀ ሀገራዊ ፋይዳ አለው የሚሉት ደግሞ በጉብኝቱ ወቅት ያገኘናቸው የትራንስፖርት ሚኒስትሯ ዳግማዊት ሞገስ ናቸው።
እንደ ሀገር የገቢና የወጪ ምርትን ከማሳለጥ አንጻር አጠቃላይ በመኪና የምናመላለሳቸውን ወጪና ገቢ ምርቶቻችንን በዚህ የባቡር መስመር ብንጠቀም ከነዳጅ ፍጆታ ከጊዜ ከመኪና መለዋወጫ ጋር ተያይዞ እንደ ሀገር ነዳጅን በድጎማ በከፍተኛ ድጎማ የሚገባ ከመሆኑ ጋር ተያይዞ ልናወጣ የምንችለውን ወጪ ከማዳን አንጻር ከፍተኛ አስተዋጽኦ የሚኖረው የገቢና ወጪ ምርቱን በማቀላጠፍ ሂደት ብቻ ሳይሆን መስመሩ በሚያልፍባቸው አካባቢዎች የማህበረሰቡን ሕይወት በመለወጥ ከተሜነትን ወይም አርባናይዜሽንንም ከማጠናከር አንጻር ከፍተኛ የሆነ አስተዋጽኦ የሚያደርግ ፕሮጀክት ነው።
ፕሮጀክቱ ይህን ያህል ሀገራዊ ጥቅም ካለው የኃይል አቅርቦቱን ችግር በምን መልኩ ለመፍታት ታስቧል?
ከመብራት ጋር ተያያዥ የሆነውን ጉዳይ ስንመለከት እንግዲህ ከፍተኛ ወጪ ይጠይቃል። እንደ ሀገርም ከገንዘብ ጋር ተያይዞ እየገጠመን ያለው እጥረት በአንድም በሌላም በተለያየ መልኩ ሲገለጽ ቆይቷል። ይሄ ፕሮጀክት አንዱ የዛ ችግር እንደ ሀገር የገጠመን ችግር አንድ አካል ነው። ስለዚህ መንግስት ይህንን አይቶ በቅደም ተከተል ሌሎች ችግሮቻችንን በምንፈታበት ሂደት እንዴት አድርገን ያለቀውን የህዝብና የመንግስት ሀብት ወደ ስራ እናስገባ የሚለውን በጋራ ከሌሎች መስሪያ ቤቶችም ጋር ተቀናጅተን የምናይ ነው የሚሆነው። ከኃይል አቅርቦት አንጻርም የተለያዩ አማራጮችን የማየት ከዛም አቅርቦቱን የማፋጠን በቅደም ተከተሎቻችንም የትኞቹን ፕሮጀክቶቻችን እናስቀድም የሚለውን እንግዲህ እንደ መንግስት የያዝነው አቅጣጫ አዳዲስ ፕሮጀክቶችን የመጀመር ሳይሆን ነባር ፕሮጀክቶችን የማጠናቀቅ አቅጣጫ ነው ይዘን እየሰራን ያለ ነው። ከዛ ጋር ተያይዞ ትኩረት ከምንሰጣቸው ነባር ፕሮጀክቶችን አጠናቅቆ ስራ ማስጀመር ብለን ከምናያቸው ፕሮጀክቶቻችን አንዱ ይሄ የባቡር ፕሮጀክት ስለሆነ እሱንም አይተን ምላሽ ለመስጠት በጋራ ከሚመለከተው ተቋም ጋር የምንሰራ ነው የሚሆነው። እቺ ሀገር የጋራችን ነች። ይሄ ፕሮጀክት የአንድ ተቋም ፕሮጀክት አይደለም፣ የኢትዮጵያ ህዝቦች ፕሮጀክት ነው። ስለዚህ ይሄንን እንዴት አድርገን በውጤታማነት ወደ ስራ እንዲገባ እናርግ የሚለው ሁላችንም ቁጭ ብለን በጋራ የምንነጋገርበት ነው የሚሆነው።
የከፍተኛ አመራሮቹ ጉብኝት የተፈጠሩትን ችግሮች ለመፍታት በጎ አጋጣሚ እንደሚሆን የፕሮጀክቱ ስራ አስኪያጅ ጠቁመዋል።
አሁን ትልቅ ተስፋ አለን። አንዳንድ በአካል ሂደህ የምታየው ነገርና በሚዲያ የምታየው ነገር ላይገጣጠም ይችላል። በቦታውም ድረስ መጥተው ኃላፊዎች የሰጡን ተስፋ አለ። አሁንም ተስፋ እናደርጋለን። የሚመለከታቸውም ኃላፊዎች የመብራት ኃይል ያሉትም ይህን ነገር በአካል መጥተው አይተው ቁጭ ብለን ተመካክረን ወደ መፍትሄው ብንሄድ ደስ ይለናል።
በቅርቡ በተለያዩ የሀገር ውስጥ መገናኛ ብዙሀን በተላለፈው ዘገባ መሰረት ኃይል አቅራቢው ተቋም ለባቡር ስራ ፕሮጀክቱ ኃይል የማቅረብ ኃላፊነት የለብኝም፣ ኃይል እንዲገባላቸው ካስፈለገ ወጪውን ፕሮጀክቱን የሚያስፈጽመው አካል መሸፈን ይገባዋል ብሏል። የኃይል አቅራቢውን ተቋም አስተያየት እንዳገኘን ይዘን ለመቅረብ እንሞክራለን። ጉብኝቱን ያደረገው የልኡካን ቡድን በተለያዩ ርዕሰ ጉዳዮች ዙሪያ ዛሬ ከሰዓት በኋላ ሲመክር ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መስፍንን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል።
የብሔራዊ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተርና ሌሎች ተከሳሾች ለቀረበባቸው ክስ መልስ ለመስጠት ቀጠሮ ጠየቁ። ከተከሳሾቹ መካከል ሁለቱ ለደህንነታችን ስጋት አለብን ስላሉ ወደ ሌላ ማረሚያ ቤት እንዲዛወሩ አቤት አሉ። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቶ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
የፌዴራል ጠቅላይ አቃቢ ሕግ በነ ሜጀር ጀነራል ክንፈ ዳኘው ላይ ለመሠረተው አዲስ ክስ መልስ ለመስጠት ፍርድ ቤቱ ተለዋጭ ቀጠሮ እንዲሰጣቸው የተከሳሽ ጠበቃ ጠየቁ። ጠበቃው ዛሬ ረፋዱ ላይ ለተሰየመው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 18ኛ ወንጀል ችሎት ጨምረው እንዳስረዱት አቃቢ ሕግ የመሠረተው ክስ ዋስትና የሚያስከለክል በመሆኑም የዋስትና ጥያቄ እንደሌላቸው ገልጸዋል። ጠበቃው በማከልም በተለይ ሦስተኛ ተከሳሽ ማለትም ኮሎኔል ሸጋው ሙልጌታ በቀደሙት ክሶች ብዙ ጊዜ የአቃቢ ሕግ ምስክር ሆነው የቀረቡ በመሆናቸው አሁን ባሉበት የቅሊንጦ ማረሚያ ቤት የደህንነት ስጋት እንዳለባቸው አብራርተዋል። ስለሆነም ተከሳሹ አሁን ካሉበት የቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት ዞን 4 ተብሎ ወደሚጠራው ክፍል እንዲዛወሩ ፍርድ ቤቱ ትዕዛዝ እንዲሰጥላቸው አቤቱታ አቅርበዋል። ፍርድ ቤቱ የአቃቢ ሕግን ሐሳብ በጠየቀው መሠረትም ተከሳሾቹ ዋስትና ያልጠየቁ በመሆናቸው ጉዳያቸውን እዚያው ሆነው እንዲከታተሉ ነው የምንጠይቀው ብሏል አቃቢ ሕግ። በተጨማሪም ያልቀረቡ ተከሳሾችን ፌዴራል ፖሊስ እንዲያቀርብ ፍርድ ቤት ትዕዛዝ እንዲሰጥልን ብሏል። ሁለቱንም ወገን ያዳመጠው ፍርድ ቤት የተከሳሽ ጠበቃ ባቀረቡት አቤቱታ መሠረት የደህንነት ስጋት አለብን ያሉት ተከሳሾች አሁን ካሉበት ማረሚያ ቤት ወደ ቃሊቲ ማረሚያ ቤት እንዲዛወሩና ማረሚያ ቤቱም ለደህንነታቸው በማያሰጋ ስፍራ እንዲያዛውራቸው ትዕዛዝ ይጻፍ ብሏል። ያልቀረቡ ተከሳሾችም እንዲቀርቡ ለፌዴራል ፖሊስ እንዲጻፍ ፍርድ ቤቱ ጨምሮ አዟል። በመጨረሻም የተከሳሾችን መልስ ለመስማት ለህዳር 30 ቀን 2012 ዓ.ም ተለዋጭ ቀጠሮ ይዟል። የፌዴራሉ ጠቅላይ አቃቢ ሕግ ትናንት በብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው፣ ሌተና ኮሎኔል ጸጋዬ አንሙት፣ ኮሎኔል ሸጋው ሙልጌታና በኮሎኔል መሐመድ ብርሃን ላይ አዲስ የከባድ ሙስና ወንጀል ክስ መስርቶባቸዋል። አዲሱ የአቃቢ ሕግ ክስ እንዳብራራው ተከሳሾቹ የማይገባቸውን ጥቅም ለማግኘት በማሰብ በ2004 ዓ.ም በኮርፖሬሽኑ የግዢ መመሪያ መሠረት የግዢ ፈጻሚው አካል ግልጽነት፣ ተጠያቂነት፣ ጥራት ባለው በተቀላጠፈና ወጪ ቆጣቢ በሆነ መልኩ በተወዳዳሪ ዋጋ በጨረታ መፈጸም ሲገባቸው መመሪያውን ወደ ጎን በመተው ያለ ጨረታ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የመከላከያ ሚኒስቴር ፍላጎት ሳይጠየቅ ሲኢኤልኢሲ እና ኤኤልአይቲ ከተባሉ የቻይና ኩባንያዎች ተመሳሳይነት ያላቸውን ራዳሮች ግዢ መፈጸማቸውን አስረድተዋል። የአቃቤ ሕግ ክስ አራቱንም ተከሳሾች በግል ፈጽመዋቸዋል ያላቸውን ድርጊቶች ከመዘርዘሩም በላይ የተገዙት 111 የእግረኛ ሰራዊት ራዳሮች ናሙናዎች መውጣታቸውንም ይናገራል። ለናሙና የመጣው ራዳር በሀገር መከላከያ ሰራዊት በተደረገ የመስክ ሙከራ ሀገሪቱ ካላት ደረጃ አኳያ ዘመናዊ ያልሆኑ፣ ወጣ ገባ ለሆነ መልክዓ ምድር የማያገለግሉ፣ ሰው እንስሳትና ሌሎች ግዑዛን ነገሮችን የማይለይ፣ ከቦታ ቦታ ለማንቀሳቀስና በቀላሉ መጠቀም የማያስችል መሆኑ ተረጋግጧል ይላል የአቃቤ ሕግ የክስ ማመልከቻ። ስለሆነም ይላል ይኸው ማመልከቻ፣ ስለሆነም ቀደም ሲል ስማቸው የተዘረዘረው ሰዎች ከሁለቱም ድርጅቶች ኮርፖሬሽኑ የተረከባቸውን ራዳሮች እስካሁን ያለ አገልግሎት በመጋዘን እንዲከማቹ በማድረግ በአጠቃላይ ለማይጠቅሙ ራዳሮች ግዢ 214,443,021 ብር ከ83 ሳንቲም ክፍያ በመፈጸም በሕዝብና በመንግሥት ላይ ጉዳት በማድረስ የሀገሪቱን የወንጀል ሕግ ልዩ ልዩ ድንጋጌዎችን በመተላለፍ በከባድ የሙስና ወንጀል አቃቢ ሕግ ከሷቸዋል። አራተኛው ተከሳሽ ኮሎኔል መሐመድ ብርሃን እስከ ዛሬ ፍርድ ቤት አልቀረቡም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። በኦሮሚያ ክልል በተለያዩ ቦታዎች እየተፈጸሙ ያሉ ግድያዎች በአንድ አካል መፈጸሙን የኦሮሚያ ጸጥታ ቢሮ ገልጿል። መንግስት ግድያውን እያካሄዱ ያሉት አካላት ላይ እርምጃ እየወሰደ ነው ሲሉ የኦሮሚያ የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በኦሮሚያ ክልል በአንዳንድ አካባቢዎች በመንግስት አመራሮችና ሌሎች ግለሰቦች ላይ ያነጣጠረ ግድያ እየተስፋፋ መሆኑ ቤተሰቦችና መንግስትም በተደጋጋሚ ሲገልጽ ቆይቷል። የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ የግዳዩ ማንነት በምዕራብ ኦሮሚያ አንዳንድ ቦታዎች ላይ ከወራት ወዲህ የተፈጸሙ ግድያዎች ተመሳሳይ ብቻ ሳይሆኑ የወንጀሉ ተጠያቂም አንድ ነው ብሏል።
ግድያ መፈጸሙ እንግዲህ ከዚህ በፊት መንግስት በሰላማዊ መንገድ ሀገር ቤት ገብቶ እንዲታገሉ ጥሪ ያደረገላቸው ድርጅቶችም ግለሰቦችም በዛው ቺን ሀገር ከመገዳደል እና ከመጠፋፋት አልፈን አብረን እናሻግራት እና አብረን እንድንታገል ከጠላትነት አብረን እንታገላለን በሚል ሁሉም ድርጅቶች ወደ ሀገር ቤት እንደገቡ ይታወቃል። ከዚህ ሸኔ የሚባለው አሁንም አሻፈረኝ ብሎ በትጥቅ ትግል እየቀጠለ ያለበት ሁኔታ ነው። ያ እንግዲህ በአባ ገዳም በተለያዩ በሀገር ሽማግሌ ተለምኗል። የተመለሱትም ተመልሶ ስራ ገብቶ እየሰሩ ነው እና ከዚህ የተረፈው ነው አሁን እንግዲህ ጫካ ውስጥ ሆኖ ህዝባችንን እየጠለፈ እየገደለ
በተለያዩ ቦታዎች ከባለስልጣናት ውጪ ንጹሐን ዜጎች ጭምር ላይ አሰቃቂ ግድያ እየተፈጸመ ይገኛል ብሏል።
ንጹሐን ዜጎች ከቀያቸው ሌሊት እየወሰዱ የሚገሉበት ሁኔታ፣ ይህ በስ በፕላስቲክ የሚያቃጥሉበት ሁኔታ ነው የነበረው። ባል አስሮ ልስቱን የሚደፍሩበት ሁኔታ ነው የነበረው። ስለዚህ ይሄን እንግዲህ መንግስት ደረጃ በደረጃ የህግን የበላይነት ማስከበር ጀምረዋል።
መንግስት የወንጀሉ ተጠርጣሪዎችንም ለህግ እያቀረበ ይገኛል ያሉት ኮሎኔል አበበ ህብረተሰቡ ከመንግስት ጎን በመቆም ያልተያዙትንም በመጠቆምና ለህግ እንዲቀርቡ ማድረግ አለበት ብሏል።
እንግዲህ ህዝባችን አሁን በየጊዜ እንደዚህ ግድያ ድርጊቶችን የሚፈጽሙ እንደዚህ በወንጀል ላይ የተሰማሩ ሰዎች እየጠቆመ ከጸጥታ ኃይሉ ጋር እየሆነ ለህግ አሳልፎ እየሰጠ ስለሆነ አሁንም ተሳትፎ ተጠናክሮ መቀጠል አለበት። እንደዚያም ሆኖ እንግዲህ ማንኛውም ሰው በዚህ ሀገር ውስጥ ከህግ በላይ አይደለም፣ ከህግም የሚያመልጥ እንደሌለ በተለያየ ጊዜ የሆነ ወንጀል ድርጊት ፈጽሞ ታድኖ እየተያዙ ለህግ እየቀረቡ ያሉበት ሁኔታ ነው እና ለወደፊትም ይሁን አሁንም የሚያደርጉት ወንጀለኞች ከህግ እንደማያመልጥ መታወቅ አለበት።
በዚህ ሳምንት ብቻ 3 በምዕራብ ኦሮሚያ የመንግስት አመራሮች በእነዚህ ኃይሎች መሞታቸውን አስታውሰው አመራሮችም ላይ ሆነ ማንኛውም ያልታጠቀ ዜጋ ላይ ያነጣጠረ ግድያ የሚፈጽሙት የግል ጥቅም ለማግኘት ነው ብሏል። ከዚህ ቀደም ግድያን በመፈጸም የተሰወሩ ግለሰቦች ከሄጋ ያመልጡም ብዙ ተጠርጣሪዎች ታስሯል ያሉት ኮሎኔል አበበ ገረሱ ቁጥራቸውን ግን ከመናገር ተቆጥቧል። ድርጊታቸውን የማያቆሙና ንጹሃን ዜጎችን ሰለባ ማድረጋቸውን የሚቀጥሉ ከሆነ የህግ የበላይነትን ለማስከበር ሲል መንግስት እርምጃ መውሰዱን ይቀጥላል ብሏል ኮሎኔል አበበ ገረሱ። ለአሜሪካ ድምጽ ሃይዳም ጦነኝ ከአዲስ አበባ።
ያለው ፀሐይ ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን። ባህር ዳርና ጎንደር ውስጥ የኳስ ግጥሚያዎችን ተንተርሰው የተከፈቱ ቁማር ቤቶችን መንግሥት እንዲያዘጋ የአማራ ክልል ወጣቶች ማኅበር ጠይቋል። የወጣቶች ማኅበሩ ሐሳብ ቁማር ቤቶቹ የወጣቶችና የታዳጊዎችን ሕይወት እያበላሹ ናቸው የሚል ነው። ጽዮን ግርማ ዝርዝሩን ይዛለች።
የአማራ ወጣቶች ማህበር የህዝብ ግንኙነት ኃላፊ ዲያቆን ቢኒያም ጸጋይ በተለያየ ዓለም ሀገራት የሚደረጉ የእግር ኳስ ጨዋታዎችን ተንተርሰው ቤቲንግ በሚል ስያሜ ቁማር የሚያጫውቱ የንግድ ቤቶች በባህር ዳርና በጎንደር መበራከታቸውን ይናገራል። ንግድ ቤቶቹ ተመልካቾችን በቡድን በመከፋፈል ውጤቶችን አስቀድመው እንዲገምቱና ገንዘብ እንዲያስይዙ በማድረግ ወጣቱ የሱስ ተገዥ እንዲሆን እያደረጉ ነው ይላል።
ቤቲንግ ይባላል። በተለያዩ ሀገራት ውስጥ የሚደረጉ የእግር ኳስ ጨዋታዎችን መሰረት አድርገው ነው የሚሰሩት። በቀን ብዙ ብር ነው የሚንቀሳቅሱ። ተማሪ፣ መጋቤ፣ የቀን ሰራተኛ፣ በጣም ብዙ ማለት ይቻላል ብዙ ሰው ደንበኛቸው ነው።
ሁኔታው እጅግ ስላሳሰባቸው መረጃን በማሰባሰብ ጥናት ማድረጋቸውን ገልጾ እንደ ዩጋንዳ ያሉ ከባድ የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ውድቀትና ቀውሶችን በማስከተላቸውና አምራች ኃይሉ ላይ ኪሳራ በማስከተሉ በአገር አቀፍ ደረጃ እንዲታገዱ መደረጉን ይናገራል። አያይዞም በአሁኑ ሰዓት በተለይ በባህር ዳር የተስፋፋ መምጣቱን ገልጾ ከባድ አደጋ ከማስከተሉ በፊት ከወዲሁ እርምጃ ሊወሰድ ይገባል ብሏል።
በጣም አስደንጋጭ የሆነ የቁማር ሱስ በአጭር ጊዜ ውስጥ ወጣቶቻችን ያሳሉ። ያ ማለት እንግዲህ እንደ ሀገር፣ እንደ ክልል፣ እንደ ከተማ ማህበረሰባችን ማህበረሰባዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ መግባቱ የማይቀር ከግለሰብ ህይወት ጀምሮ እስከ ማህበረሰብ ህይወት ድረስ ክራይሲስ በመክፈት ያናጋብናል ብለን ስላሰብንና በዚህ ሰዓት ደግሞ ወጣቱን ሀገር ያለበትን ደረጃ እናውቃለን። የነገ ጠንካራ ሀገር ተረካቢ ትውልድ ማፍራት ነው የምንፈልገው እንጂ ለሀገርም ለራሱም የማይሆን ወጣት ማፍራት አንፈልግም። ውጤቶችን አየን። ብዙ ሀገራት ይህንን የቁማር ጨዋታ ሀገራቸው ላይ ከልክለው አስወጥተዋል። ይህን ሕክምናው ከባድ ነው። ወደ ሱስ ከተቀየረ በኋላ የሚያመጣው ውጤት እጅግ በጣም አስከፊ ነው። አብዛኛው የተንቀሳቃሽ ወንጀሎች አነሳሽውም ተነሳሽነታቸው የሚያገኙት ከዚህ ቁማር ቤት ወጣቶች ያላቸውን ነገር ይበትናሉ። ሰው እነዚህ ወጣቶች ወደ ቤተሰብ ተመልሰው ወደ ወንጀል መግባታቸው አይቀርም። የአምራች ኃይሉን ቀንሰዋል። አብዛኛው ሰው የጋምብሊንግ ሱስ ያለበት ሰው ወደ 40% በላይ የሚሆነውን የስራ ሰዓቱን የሚነቀፈው በቁማር ቤት ያ ማለት ነው።
ይህንንም ታሳቢ በማድረግ ለተለያዩ የመንግስት መስሪያ ቤቶች ደብዳቤ መጻፋቸውን ገልጿል። ሌላዋ በባህር ዳር የምትገኘው የማህበሩ ስራ አስፈጻሚ አባል ትህትና በላይ ሁኔታው አሳሳቢ በመሆኑ ያለፈው ዓመት እንቅስቃሴ ሲያደርጉ እንደነበር ገልጻ ቤቶቹ ህጋዊ ፈቃድ ያላቸው በመሆኑ ምንም ማድረግ አትችሉም ተብለን ተስፋ ቆርጠን ነበር፣ ነገር ግን አሁን በጣም አሳሳቢ ደረጃ ደርሷል ትላለች።
አንድ በኢኮኖሚ ደረጃ ኢኮኖሚን ሊያናጋር ማለት ነው ቁማር እስከሆነ ድረስ፣ ሌላው ፖለቲካሊ ደግሞ አጠቃላይ ያለውን የፖለቲካ ሁኔታ እንዳያውቅና በሱስ ተጠምዶ በቃ ሌላ ነገር እንዳይሰራ ለስራ እንዳይሰራ ያደርጋል። ጨዋታው ከብር ጋር ነው። ወጣቱን አጠቃላይ ሌላውን ነገር እንዳያስብ ያደርገዋል እና ወጣቱን የመግደል ማለት ነው። በቃ ስፔሻሊ የሚሰራው ደግሞ አማራ ክልል ላይ ያለው ይሄ ነገር አዲስ አበባ ላይ አለ፣ ግን ሞሮፍ ባህር ዳር በጣም እንተጠቀነው አማራ ክልል ላይ ማለት ነው።
ለዚህ ቁማር ከፍተኛ ገንዘብ እንደሚያወጡም ገልጻ እየሆነ ስላለው ነገር ታስረዳለች።
ዩኒቨርሲቲ ተማሪዎች ሙሉ ለሙሉ ማለት ነው። እኔ አሁን የባህር ዳር ዩኒቨርሲቲ ተማሪ ነኝ። ባህር ዳር ዩኒቨርሲቲ ላይ ብዙ ተማሪ በዚህ የተጠቃ ነው። በቃ ማለት ከተማሪ ከሚላክለት ብር እንትን እያለ ነው በየቀኑ 20 ብር ሚኒመም እንኳን ማለት በተማሪ ደረጃ 20 ብር። ይሄ ነገር ማለት ነው ሎተሪ አይደለም። እንደ ሎተሪ አንቋጥረውም ነው የቀኑ ነው ያለው ነገር። ወጣቱን በጣም እየገደለ ነው ከስራው የበለጠ። ስለዚህ ነው የሚያስበው ከ14 ዓመት ጀምሮ እስከ በጣም ትልቅ ምታያቸው እስከ 40 ዓመት በቃ እዛ ድረስ የሚጫወተው ያውቃለን ትልቅ ደረጃ ማለት ነው። እና ምን ያህል ከልጅነታቸው ጀምሮ እስከ ሽማግሌ ድረስ ምን ያህል በቤት ውስጥ እንኳ የሚያናገውን ቀውስ አስቢው። እንግዲህ
ለንግድ ቤቶቹ ፈቃድ የሰጠው የብሔራዊ ሎተሪ አስተዳደር የህዝብ ግንኙነት አስተባባሪ አቶ ቴድሮስ ነዋይ ጨዋታ እንጂ ቁማር አይደለም ይላሉ።
ስፖርት ውርርድ ነው የሚለው። የስፖርት ውርርድ ማለት እዛ እናንተ አሜሪካም ሀገር እየተፈጸመ ያለ ህጋዊ የሆነ ነገር ነው። ቁማር የማያሰኙ ምክንያቶች አሉት። አንደኛው 20% ከገቢያቸው እነዛ የሚያጫውቱት ሰዎች አጫዋቾቹ ሰዎች እኛ ቁማርተኞች አይደለም እንላቸው፣ እነሱ 20% መክፈል አለባቸው ከትርፋቸው። ሌላው ለእኛ መስሪያ ቤት ከገቢያቸው 15% ኮሚሽን ይከፍላል። ጀማሪ ታክስ ይከፍላሉ ለመንግስት፣ መንግስት ግዴታ አለባቸው። የሰው ኃይል ይቀጥራሉ። ስለዚህ ማህበራዊ አስተዋጽኦ ከፍተኛና የመንግስት ግዴታዎችን የሚያስፈጽም ስለሆነ እኛ ቁማር አንለውም። በኢትዮጵያ ውስጥም በሌላው ዓለም በጣም የቆየ ነው። በኢትዮጵያ ውስጥ ከተጀመረ ወደ 1-8 ዓመት ይሆነዋል። በጣም የተስፋፋ ባለፈው ዓመትና በዚህ ዓመት ነው። ስለዚህ ህብረተሰቡ ባለፈው ዓመትና በዚህ ዓመት ሲስፋፋ ምንድን ነው ይሄ ነገር የሚል ጥያቄ እያስነሳ ነው ያለው። በዚህ ዓመት ነው በተለይ ጥያቄው እየጎላ የመጣው። አሁን እኛ ይህንን መሰረት አድርገን ደግሞ ከዛ ውጤት ተነስተን ፌክቱን እያየነው ነው ማለት ነው።
ከአቶ ቴድሮስ ነዋይ ጋር ያደረግነውን ሰፋ ያለ ቃለ ምልልስ በነገው ዕለት የምናስደምጣችሁ ሲሆን የአማራ ክልል መንግስት ይህንን ሁኔታ እንዴት ያየዋል ስንል የክልሉን ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገርን ጠይቀናል።
በዚህ በሎተሪ በቢንጎ መልክ በተለያየ መልክ ጨዋታ የሚያጫውቱ ቁማር ቤቶች እየተከፈቱ እንደሆነ ባህር ዳርም ጎንደርም እንዳሉ ጥቆማ ደርሶናል። እኛ ምንድን ነው ሶሻሊ ሊያደርሱ የሚችሉት ቀውስ የሚለውን ነገር እያስጠናን ያለ ነው። አማራ ክልል ውስጥ ብቻ ሳይሆን ሌሎች አካባቢም እንደሚኖር ይጠበቃል። ነገር ግን እኛ እያጣራን ነው። አሁን ምንድን ነው የሚያጫወቱት? ምንድን ነው ሶሻል ሪስፖንሲቢሊቲያቸው? በህብረተሰብ ውስጥ የሚያደርሱት ተጽዕኖ ምንድን ነው ብለን ሰዎቹን ለጊዜው ስንጠይቃቸው ንግድ ፍቃድ አላቸው። በሀገሪቱ ንግድ ህግ መሰረት ተመዝግበው ንግድ ፍቃድ አለን የሚሉት፣ ነገር ግን በእኛ ተጨባጭ ሁኔታ ይሄ ነገር ወጣቱን ያበላሻል የሚል አቋም ነው ያለን። ወጣቶቻችንም ማስተማር መምከር ያለብን ቢሆንም ግን እዚህ አይነት ቁማር ቤቶች ውስጥ እንዲሉ ደግሞ አንፈቅድም። ያው እዚህ ሀገር ውስጥ ህጋዊ ነኝ የሚልሽ ሰው ብዙ ነው። ጫት እያስቃመ ህጋዊ ነኝ ይልሻል። ሺሻ እያስጨሰ ህጋዊ ነኝ ይልሻል። ሆቴል ቡና ቤት ከፍቶ የተለያየ እጽ እንዲጠቀሙ እያደረገ ወጣቶችን ህጋዊ ነኝ ይልሻል። እንዲህ አይነት ነገር አለ። ስለዚህ አጠቃላይ በክልልም ሆነ በሀገሪቱ ውስጥ የህግ የበላይነትን የማስፈን እና ኢቲካል የሆኑ ወጣቶችን የማውጣት ስራችን የሚወስነው ቢሆንም እነዚህ ሁለት ባህር ዳርና ጎንደር ላይ ግን የሆኑ ቁማር ቤቶች አሉ። እነሱ ላይ ስላሉ አጠቃላይ ሁኔታ ግን ጥናት እያጠናን ያለ ነው። አጥንተን ካላቸው ማህበራዊ ቀውስ ከማስከተላቸው አንጻር በቀጣይ ፈቃድም ከሰጠው አካል ጋር ተነጋግቶ ተነጋግሮ እርሱን ለመውሰድ እየሰራ ነው ያለ ነው።
የጎንደርና የባህር ዳር የወጣት ማህበራት መሪዎቹ ወጣቶቹ ተገፋፍተው ወደ እንዲህ ያሉ ቦታዎች የሚሄዱት የመዝናኛ ጊዜ ማሳለፊያ ቦታዎች ባለመኖሩ በመሆኑ ይህ እንዲሆን ጠንክሮ ሊሰራበት ይገባል ብለዋል።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች በእንዲህ አይነት ማህበራዊ ጉዳዮች ላይ ሐሳቦቻችሁን አንሸራሽሩ። በነገራችን ላይ የአሜሪካ የጨዋታ ጉዳይ ከተነሳ ሁልጊዜ በየሎተሪ ጨዋታው ላይ ከኃላፊነት ስሜት ጋር ይጫወቱ፣ ፕሌይ ሪስፖንስብሊ የሚል ማሳሰቢያ ይነገራል። የዕድሜም ገደብ እንዳለው ማስታወስ እንፈልጋለን። አስተያየቶቻችሁን ለማንሸራሸር ወደ ፌስቡክ ገጻችንና ወደ ትዊተር መግባት ትችላላችሁ። አት ቪኦኤ አምሃሪክ ላይ አለን። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማግኘት ትችላላችሁ። በየዕለቱ ከምሽቱ 2 ሰዓት እስከ 2:30 ጋቢና በሚል ርዕስ የሚቀርብላችሁ ስርጭት አለ። በ19ና በ25 ሜትር ባንድ አጭር ሞገድ ላይ ተከታተሉን። ከምሽቱ 3 ሰዓት ከ 38 ደቂቃ ነው አሁን አዲስ አበባ ላይ። ዝግጅታችንን ፕሮዲውስ እያደረገ ያለው ንጉሡ ታምሬ ነው። እንደዚሁም ጆ ጊል ቴክኒሻኑ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሶሎሞን አባተና
አዳነች ፍስሐዬ ነን።
የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
የዩናይትድ ስቴትስ ፕሬዚደንት ትራምፕ ትላንት በተከበረው የምስጋና ቀን በዓል አፍጋኒስታን ያሉትን የአሜሪካ ወታደሮችን ሳይታሰብ ጎብኝተዋል። አስተዳደራቸው ከታሊባን ጋር የሰላም ንግግር መቀጠሉንና የአማጽያኑ ቡድን ተኩስ የማቆም ፍላጎት እንዳለው ተናግረዋል። በሱዳን የቀድሞ ፕሬዚደንት ዑመር አልበሽር መንግስት ተቋማዊ መሰረት ለማፍረስ እንዲያስችል የታለመው አዲስ ሕግ ጸድቋል። በመዲናዋ ካርቱም ብዛት ያለው ህዝብ ባለስልጣናቱ በወሰዱት እርምጃ ደስታውን በሰላማዊ ሰልፍ እየገለጸ ነው። በመቶዎች የሚቆጠሩ የአየር ንብረት ለውጥን ሂደት ለመገደብ ተጨማሪ እርምጃ እንዲወሰድ የሚጠይቁ ሰልፈኞች ዛሬ በሲድኒ ኦስትሬሊያ አዲስ በዓለም አቀፍ ደረጃ የሚካሄድ የተቃውሞ ሰልፍ ዙር ጀምረዋል። የኢራቅ ጠቅላይ ሚኒስትር አደል አብደል ማህዲ ለሀገሪቱ ምክር ቤት የስልጣን መልቀቂያ ማመልከቻ እንደሚያስገቡ ተናግረዋል። ጠቅላይ ሚኒስትሩ ዛሬ ይህን ያሳወቁት ከፍተኛው የኢራቅ የሺዓ ሃይማኖታዊ መሪ በሀገሪቱ አመራር ለውጥ እንዲደረግ ጥሪ ካቀረቡ በኋላ ነው። ከአንድ ወር በፊት ጸረ መንግስት ተቃውሞ ከተነሳበት ጊዜ አንስቶ ቢያንስ 400 ሰዎች ተገድለዋል፣ በመቶዎች የሚቆጠሩ ደግሞ ቆስለዋል። በተያያዘ ዜና ደግሞ የኢራቅ የጸጥታ ኃይሎች ትላንት በአብዛኛው ባልታጠቁ የተቃውሞ ሰልፈኞች ላይ ተኩስ ከፍተው ቢያንስ 40 ሰዎች ተገድለዋል። ጸረ መንግስት ተቃውሞው ባለፈው ወር ከተጀመረበት ጊዜ አንስቶ የከፋ ጥቃት ከደረሰባቸው ቀኖች መካከል አንዱ መሆኑን የደህንነትና የሕክምና ባለስልጣኖች ተናግረዋል።
አመሰግናለሁ አዳነች ለአርዕስተ ዜናው። ክቡራትና ክቡራን አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን የፕሮግራም ማሳሰቢያ አለን። ባለፉት ጥቂት ሳምንታት ውስጥ በኢትዮጵያ የተከሰቱ የተለያዩ የህይወት አጋጣሚዎች ለህይወት የሁከት አጋጣሚዎች ለህይወት መጥፋት፣ ለንብረት ውድመት፣ ለጉዳት ምክንያት ሆነዋል። ሁኔታውን የሃይማኖት ገጽታ ለማስያዝ ተሞክሯል እየተባለም ነው። የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴት ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙስ መንግሥት ምን አይነት እርምጃዎችን ይወስዳል? መውሰድስ አለበት? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል? ለእነዚህና ለሌሎችም ጥያቄዎች የኢትዮጵያ የሰብአዊ መብቶች ኮሚሽነር አቶ ዳንኤል በቀለ ለጥያቄዎቹ መልስ ሰጥተዋል።
በተለይ የፖለቲካ መሪዎች፣ የኢትዮጵያ ልሂቃን የኢትዮጵያን የፖለቲካ ቀውስ ለመፍታት በቅንነት እና በመግባባት እና በመረዳዳት እና የጋራ መስማሚያ በመፈለግ መንፈስ መደራደር፣ መወያየት፣ መነጋገር እና መፍትሄ መፈለግ ይቻላል።
ኮሚሽነር ዳንኤል በቀለ ለጥያቄዎቹ የሰጧቸው መልሶች ባለፈው ቅዳሜ በጥያቄው መልስ ዝግጅታችን ተስተናግዷል። በይደር ያቆየናቸው ጥያቄዎቻችሁና መልሶቻችሁ ነበሩ። እነዚህና ሌሎችም በነገው ምሽት ይደመጣሉ።
አሁን የጋዜጠኞች ውይይት።
የግጭት ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት፣ እውነትና ስሜት፣ በአንድ አካባቢ የተቀሰቀሰ ግጭትን አስመልክቶ በሚቀርብ ዜና ውስጥ ቦታቸው ምን ይሆን? ኢትዮጵያ ውስጥ በቅርቡ በተደጋጋሚ የተቀሰቀሱትንና በንጹሐን ዜጎች ላይ የተቃጡ የብዙዎችንም ሕይወት ከማጥፋት የደረሱ ድርጊቶችን ጨምሮ በአጠቃላይ የመገናኛ ብዙሃንን የግጭት ዜናዎች አዘጋገብ ለማስቃኘት የተሰናዳ ዝግጅት ነው ተከታዩ። በግጭቶቹ የመደበኛውን መገናኛ ብዙሃን ሚና፣ የማኅበራዊውን ሚዲያ ተጽዕኖ እንፈትሻለን። በጋዜጠኞች የጠረጴዛ ዙሪያ ውይይት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በውይይቱ ተሳታፊዎች ማንነት ትውውቅ ይጀምራል።
ልክ ነው። የዕለት ተዕለት ዘገባ ወይንም ደግሞ ዘወትር ጋዜጠኛው የሚዘግብበት አኳኋንና ግጭቶች ባሉበት ማህበረሰብ ውስጥ ወይንም ደግሞ ወደ ጥልቅ ግጭት ሊቀየሩ የሚችሉ ችግሮች ባሉበት ማህበረሰብ ውስጥ ጋዜጠኛው የሚኖረው ኃላፊነት ልዩ ልዩ ነው። የሐላፊነት ስሜት ሁልጊዜም ቢሆን የጋዜጠኝነት መሰረታዊው መርህ ነው። በሐላፊነት ስሜት ነው መዘገብ ያለበት። ለምሳሌ እውነት ለራሱ ሲባል አይዘገብም ይባላል። ለምንድን ነው እንደዚህ የሚባለው? ጋዜጠኛው እንደ ሐኪሙ የሚያደርገው ነገር፣ የሚሰራው ስራ፣ የሚወስነው ውሳኔ በአድማጩና በማህበረሰቡ የሚያስከትለው ተጽዕኖ ስላለ ያንን ተጽዕኖ እየተከተለ የሚዘግበውን ዘገባ መዘገብ ያለበት። ለምሳሌ የሚነገረው ነገር ወይንም ዘገባው በማህበረሰቡ ላይ ጉዳት ያደርስ እንደሆነ ማመዛዘን መቻል አለበት። ከወትሮው ለየት ባለ ሁኔታ ዜና ከሚጠይቀው ፍጥነት ገታ ተደርጎ፣ ምክንያቱም ምንድን ነው ጋዜጠኝነት እውነቱን አቅርበው በፍጥነት አቅርበው ነው። ደግሞ ፍጥነት በጣም ያስፈልጋል፣ እውነቱንም በጥራት ማቅረብ ያስፈልጋል። እዚህ ጋር ግን እንደ ወትሮው ልንራመድ ያስቸግረናል። አንዳንድ ጊዜ በአንድ አርታኢ ወይንም ደግሞ የዜና ኤዲተር ሊሰራ የሚችለው ስራ አወዛጋቢ ጉዳዮች ሲያጋጥሙ የዘገባ ውጤት አሉታዊ ተጽዕኖ ሊኖረው የሚችል ከሆነ ሰብሰብ ብሎ በውይይት ጉዳትና ጥቅሙን ለይቶ ዘገባውን የማቅረብ ደረጃ ላይ ልንደርስ እንችላለን። ይሄን ያሳየው የግጭት አዘጋገብ ከዕለት ተዕለት ዘገባ ለየት ያለ መሆኑ ነው። በግጭት ማህበረሰቦች ውስጥ ወይንም ደግሞ ተደጋግሞ ግጭት በሚታይባቸው ጥልቅ የሆነ ቅራኔ በሚታይባቸው ማህበረሰቦች ውስጥ ደግሞ የበለጠ ጥንቃቄ ማድረግም ይሻል። ይህ ጥንቃቄ ግን በዘፈቀደ እንደ ግለሰቡ ተጽዕኖና ፍላጎት ብቻ መደረግ ያለበት ነገር ሳይሆን በተቋም ደረጃ፣ በመገናኛ ብዙሀን ደረጃ ግልጽ የሆነና ለአሰራር የሚያመች የጋዜጠኛውንም አቅም ሁልጊዜ መደበኛ የሚያደርግ የአርትዖት መመሪያም ጭምር ያስፈልገዋል። ምክንያቱም በእያንዳንዱ የመገናኛ ብዙሀን ተቋም ውስጥ የምናየው አሰራር በአጠቃላይ የጋዜጠኝነት መርህ የሚመራ ነው። በተለይ አሁን በእኛ ሀገር ባለው ሁኔታ ማለት ነው። ነገር ግን የእኛ ሀገር የዘገባ ሁኔታ በተለይ እንደ አሁኑ ባለ ፖለቲካዊ ሁኔታ ውስጥ በተለመደው የጋዜጠኝነት መርህ መራመድ በጣም አስቸጋሪ ስለሚሆን ግጭትን ከመዘገብ አንጻር የተቃኙ ኃላፊነትን ለመወጣት የሚያስችሉ የመገናኛ ብዙሀን የአርትዖት ፖሊሲዎች ጭምር ያስፈልጉናል ማለት ነው። ስለዚህ ጉዳዩ የአንድ ባለሙያ ጋዜጠኛ ብቻ ሳይሆን የብዙ ጋዜጠኞች የህብረት ስራና የተቋም ኃላፊነትም ጭምር ይሆናል ማለት ነው። ይህም የግጭት አዘጋገብን ከዕለት ተዕለትና ከወትሯዊ የጋዜጠኝነት ስራ የተለየ ያደርገዋል ማለት ነው።
መልካም። በርከት ያሉ ሀሳቦችን አንስተዋል ዶክተር ተሻገር፣ እንድትቀባበሉ በመሀል ጣልቃ እንገባል። ይሄ በእርግጥም ከወትሮ ከእለት ተዕለት ዘገባዎች የተለየ ምን አይነት ልዩ ጥንቃቄ እንደሚፈልግና ኃላፊነቱ ምን ያህል ከፍ እንደሚል ከአንድ ጋዜጠኛም በላይ መሆኑን በተፈጥሮ ጋዜጠኝነት በህብረት የሚሰራ ነው። በዚህ ጊዜ ደግሞ ይልቁንም የተለየ ሁኔታ መጠየቁን አሳይተዋል። በዶክተር ተሻገር የተባሉ ሀሳቦች ድግግም እንዳይኖር ማስቀረት ይቻላል። እስኪ በተመሳሳይ ዶክተር ቴዎድሮስ እርሶም የግጭት አዘጋገብን መሰረታዊ ሀሳቦች በተመለከተ።
እውነት ነው ዶክተር ተሻገር በጣም በርከት ያሉ ሀሳቦችን ትተዋል። የግጭት አዘጋገብ የዕለት ተዕለት አዘጋገብ በዋነኝነት የሚለይበትና አይ ቲንክ ጥንቃቄም የተለየ የሚፈልግበት ምክንያት አንዱ የሰው ልጅ ህይወት ኢንቮልቭ የሚያደርግ በመሆኑ ነው። እንደሌላው አይነት ጋዜጠኝነት በዛሬው ዕለት ይሄ አዲስ ድልድይ ተመረቀ ወይም ደግሞ በዚህ አካባቢ ይህን የመሰለ አዲስ ስታዲየም ተከፈተ ከሚሉ ዜናዎች ለየት የሚያደርገው ነገር አብዛኛው አድማጭ በአንድ አካባቢ የተከሰተ ግጭትን በአካል ተገኝቶ ሳይሆን በመገናኛ ብዙሀን አማካኝነት የሚሰማው በመሆኑና የእነኝህም ደግሞ የመገናኛ ብዙሀን አካላት የሚጠቀሟቸው ጋዜጠኞች ስለሆኑ የጋዜጠኛውን ሚና ይህንን ዜና በማሰራጨት በጣም በጣም ከፍ ያደርገዋል። ጉልህ ሚና ይጫወታል። ዜናው የሚዘገብበት መንገድ፣ ዜናው ፍሬም የሚደረግበት መንገድ፣ እነኚህ ሁሉ ሌሎች ሰዎች በግጭቱ ዙሪያ ያሉ ሰዎች በሁለቱም በሶስቱም ደግሞ ከዛ በላይ አባላት መካከል የተለያየ አይነት ትንታኔን የተለያየ አይነት አረዳድ ሊፈጥር ስለሚችል የዜናው አዘጋገብ ግጭቱን ይፈታል፣ ግጭቱን ይቀንሳል፣ ወይም ደግሞ ግጭቱን ባለበት ያቆያሉ የሚሉ ሁሉ ተጨባጭ የሆኑ ውጤቶች ናቸው፣ ሊከሰቱ የሚችሉ ናቸው። ስለዚህ ነው ግጭት አዘጋገብ ላይ የጋዜጠኛው ሚና እጅግ በጣም ከፍተኛ ነው እና በዚህ ዙሪያም ያለው ስልጠና፣ በዚህ ዙሪያ ያለው ዝግጅነት በተለይ ደግሞ እንደኛ ሀገር አሁን ባለንበት ሁኔታ ከመቼውም ጊዜ የበለጠ አስፈላጊ ስለሆነ ይህንን ከግንዛቤ አስገብቶ እንደ ሌላው አይነት ዜና ሳይሆን የሰው ልጅ ሕይወትን ሊወስን የሚችል ስለሆነ በቅርብ ጊዜም በጣም በብዙ ተጨባጭ ምሳሌዎች ያየነው ነው። ለየት ያለ ብቻ ሳይሆን ልዩ ክትትል፣ ልዩ ዝግጅት፣ ልዩ ስልጠና የሚያስፈልገው የጋዜጠኝነት ዘርፍ።
መልካም። የዕለት ተዕለት ስራዎችን ወደሚመለከተው እንሄዳለን። በተለመደው የትህትና መንገድ አንቱ ብዬ ጀመርኩ። ትዝታ እንግዲህ የሙያ አጋሮቻችንም ናቸው፣ መምህራንም ቢሆኑ ጋዜጠኞች ናቸው። ብዙ ጊዜ የኪነ ጥበብ ሰዎችና ጋዜጠኞችን ስናናግር ቀረብ ለማድረግ እንሞክራለን፣ አንተ እንላለን። እርግጠኛ አይደለም የእናንተን ፍቃድ ይጠይቃል።
እኔ አንተ ብትለኝ ይመርጣል።
እንደ ተመቸህ አሉላ።
በተለይ ወጣቶች ከሆኑ ለምንድን ነው አንቱ? ምን
ወጣትነቱ እንኳ ይቆይ።
ዶክተር ተሻገርን ረጅም ጊዜ ነው የማውቀው። እንግዲህ የጋዜጠኛ ነገር ቀረብ ያለውን ስሜት አስፈላጊም ነው። እንደ ወዳጅ እንደ ጓደኛም ረጅም ጊዜ የማውቀው ነው፣ ምንም እንኳን ጊዜው ቢራራቅም። አንቱ ብዬ ልልብ የምችልበት እድል የለም።
ይባላል ጋዜጠኛ አንቱ አይባልም ይባላል፣ ለምን እንደሆነ እንጃ።
እሱም ባይሆን በኋላ ላይ ማንሳታችን አይቀርም። ትዝታ፣ ወደ አንቺ ልምጣ። በዶክተር ተሻገርና በዶክተር ቴዎድሮስ የተባሉትን ተመልክተናል። መሰረታዊ ሀሳቦችን አንስተዋል። ዛሬ ይሄ ነገር በሀሳብ ብቻ የሚነሳ መሆኑ ያበቃ ይመስለኛል። ቤታችን ገብቷል። የግጭቶች አዘጋገብ ብቻ አይደለም፣ ግጭቶች የተለምዶ የዕለት ተዕለት አጋጣሚዎቹ ደግሞ እየተቀየሩ ነው እና ኢትዮጵያ ውስጥ ያሉ ሁኔታዎች ምናልባትም መቼም ጠብቀን ከምናውቀው ውጪ የመሰከርንበት ጊዜ ነው እና እነኚህ ድርጊቶች፣ እነኚህ ሁኔታዎች ሲመጡ የምንዘግብበት መንገድ ከነ ኃላፊነቱ እንግዲህ በሀገር ውስጥ ያሉትን መገናኛ ብዙኃን ይመለከታል። አዲስ ጊዜ መጥቷል። ሶሻል ሚዲያውን ይመለከታል። ሊያመጣ የሚችለውን የተባባሰ ሁኔታ ከግምት አስገብተን እስኪ ከዚህ ንጠቂ። ዶክተር ተሻገር እና ዶክተር ቴዎድሮስ ያሏቸውን ሀሳቦች ይዘሽ ወደ ኢትዮጵያም ወደሚያስገባን እንዝለቅ።
እሺ አሉላ፣ አመሰግናለሁ። ሁለቱም እንግዶቻችን ዶክተር ተሻገርም እንዲሁ ዶክተር ቴዎድሮስም ያነሷቸው ነጥቦች በጣም ጠቃሚ ናቸው። ዶክተር ተሻገር መጀመሪያ ሲገልጹት ጋዜጠኝነት ኃላፊነት እንዳለበት፣ ጋዜጠኝነት ራሱ ሙያው ኃላፊነት ነው፣ ተጠያቂነት እና እውነት የሚሉ ቃላት ሁል ጊዜ አብረው ከጋዜጠኛው ጋር የሚሄዱ ስለሆኑ ያ ጭብጥ ከግንዛቤ መግባት አለበት። ስራችንን በምንሰራበት ጊዜ ወይንም የሌሎችንም ስራ በምንመለከትበት ጊዜ፣ ሌላ ደግሞ አሁን በወቅቱ በሀገራችን ያለው ሁኔታ የሰው ህይወት ብቻ አይደለም፣ በግጭቱ ምክንያት የሰው ህይወት የሚጠፋ ብቻ ሳይሆን የሀገር ደህንነትም አደጋ ላይ የወደቀበት ጊዜ ነው። ስለዚህ ከመቼውም ጊዜ የበለጠ ጋዜጠኞች ከስሜት ነጻ የሆነ እንዲሁም በተጨባጭ ስለ ሁከቱና ስለ ግጭቱን ብቻ ሳይሆን ማህበረሰቦቹ ከግጭት በፊት ምን ያገናኛቸው ነበረ? ምንድን ነው ዋጋቸው እነዚህ ማህበረሰቦች የሚሉ ዘገባዎች ላይ ብናተኩር አንደኛ ለማስታወስም ይረዳል፣ ህዝቡንም ግጭት ማብረድም ይቻላል። በነገራችን ላይ ግጭት ማብረድ ዜና ሳንሱር ማድረግ አይደለም። ግጭት ማብረድ አንዱ የኃላፊነት አካል ነው። ግጭት በምናበርድበት ጊዜ ደግሞ እውነትን በሳተ መንገድ አይደለም፣ ነገር ግን በቃላት አጠቃቀሞቻችን ከሁሉም በኩል ሚዛናዊ የሆነ ዘገባ ለማቅረብ በመሞከር ከግጭቱ በላይ የሆኑ ቅድም እንዳልኩት ህብረተሰቡ በጋራ የሚጋራቸው ነገሮች ላይ አዎንታዊ የሆኑ ነገሮች ላይ አጉልቶ በመስራት አንድን ማህበረሰብ በተለይም አሁን እንዳልነው አገራችንንም ለመታደግ ይቻላል። በሙያ ማለት ነው።
ኃላፊነቱን በጣም ቀረብ የሚያደርግ አጋጣሚ ተፈጥሯል። እንደሚባለው ከሀሳብ ባሻገር በድርጊት የሚታዩ ሁኔታዎችን ማዛመድ እንድንችል፣ በተለይም ደግሞ በአሁኑ ሰዓት በኢትዮጵያ ያለውን ሁኔታ የሚዘግቡ በሙያቸው የጋዜጠኝነት ስልጠና ያላቸው ሙያውን የሚያውቁ በመደበኛ መገናኛ ብዙሀን የሚያገለግሉ ብቻ ሳይሆኑ በገዛ ፈቃዳቸው የሚዘግቡም አሉ። የመገናኛ ብዙሀን ገጽታ በእጅጉ ተቀይሯል። ሶሻል ሚዲያ ስልክ እስካለው ድረስ አንድ ሰው ያን የራሱ ሊያደርገው ይችላል፣ አብሮም የሚመጣውን ኃላፊነት ሳይመለከት ምን አይነት ጥንቃቄዎች መደረግ ይችላሉ? ምን መማር ይቻላል? የትኞቹ ስህተት ናቸው? የትኞቹ አይደሉም? አከራካሪዎችን ኋላ ላይ እናነሳለን። ዶክተር ተሻገር ዛሬ ኢትዮጵያ ውስጥ ካለው ሁኔታ ጋር እስኪ ያዛምዱልን።
አሉላንና ተሳታፊዎቹን አመሰግናለሁ። ክቡራትና ክቡራን አድማጮች ውይይቱ አልተቋጨም። ትዝታ በላቸውን ጨምሮ አሉላ ከሁለቱ የጋዜጠኛነት እና የኮሚኒኬሽንስ መምህራን ዶክተር ተሻገር ሽፈራውና ዶክተር ቴዎድሮስ ወርቅ አለማሁ ወርቅነህ ጋር የጀመረው የጋዜጠኞች የጠረጴዛ ዙሪያ ውይይት ቀሪ ክፍል ከነገ በስቲያ በራዲዮ መጽሔት ዝግጅት ይቀርባል። ለአሁን እንግዶቻችንን እናመሰግናለን። የተከበራችሁ አድማጮች ዝግጅታችን ይቀጥላል። ጥቂት ደቂቃዎች ይቀራሉ እስከ ፍጻሜው። የማጠቃለያ ዜናዎችን ግን ቀደም ብለን ከአዳነች እንሰማለን።
የኢትዮጵያ መከላከያ ሚኒስትርና የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳ በመደመር ፍልስፍና ወይም በፓርቲዎች መዋሃድ እንደማይስማሙ ዛሬ ለአሜሪካ ድምፅ ሬዲዮ በሰጡት ቃለ ምልልስ ገልጸዋል። አቶ ለማ መገርሳ የኢህአደግ ምክር ቤት የፓርቲዎችን ውህደት ባጸደቀ ጊዜ የምክር ቤት ስብሰባ ላይ ተገኝተው እንደነበር ገልጸው ስለ ሂደቱ ግን አሁን ማብራራት አልፈልግም ብለዋል። አቶ ለማ መደመርን የተቃወሙበትን ምክንያት ያስረዳሉ።
ወሉማ ገለ ጀልቀበራ ካሴ አማ ዱማቲ ወልቲ በቁ ፓርቲ ከነረት ያዳ አዳቲ ከነኒቀቡ ጀልቀቡ መራቲ ካሴ
በአጠቃላይ ከመጀመሪያ አንስቶ እስከ መጨረሻ የፓርቲዎች መዋሃድን በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው ጀምሮ የማላምንበት መሆኑን ለስራ አስፈጻሚውና ለሁሉም በስፋት ገልጫለሁ። መዋሃዱ ትክክል አይደለም፣ ከሆነም በችኮላ መሆን የለበትም፣ ወቅቱም አይደለም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በተከበረው የምስጋና ቀን በዓል አፍጋኒስታን ያሉትን የአሜሪካ ወታደሮችን ሳይታሰብ ጎብኝተዋል። አስተዳደራቸው ከታሊባን ጋር የሰላም ንግግር መቀጠሉንና የአማጽያኑ ቡድን ተኩስ የማቆም ፍላጎት እንዳለው ተናግረዋል። በሱዳን የቀድሞ ፕሬዚደንት ዑመር አልበሽር መንግስት ተቃዋሚ መሰረት ለማፍረስ እንዲያስችል የታለመው አዲስ ሕግ ጸድቋል። በመዲናዋ ካርቱም ብዛት ያለው ሕዝብ ባለሥልጣናቱ በወሰዱት እርምጃ ደስታውን በሰላማዊ ሰልፍ እየገለጸ ነው።
ክቡራትና ክቡራን አድማጮች ቀደም ሲል ያሰማናችሁን የኢትዮጵያ መከላከያ ሚኒስትርና የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ ለማ መገርሳን መግለጫ አስመልክቶ ዘርዘር ያለ ቃለ ምልልስ አለን። ከፓርቲያቸው ምላሽ እንዳገኘን እናቀርባለን። የፕሮዲውሰሩ ግብዣ ይቀጥላል። መሐሙድ አህመድ ጊዜ ጊዜ ደግሞ ነገር ሕይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ወይ ጊዜ ሁሉ ለይቶ የሚያሳይ የአንድነት ፍቅር ጋራ ሲሳይ ህብረትን አወቀ ሁሉም በዘርፉ የሰላም መንገድ ወጦ ነጠፉ ወይ ጊዜ ሁሉ ለይቶ የሚያሳይ የአንድነት ፍቅር ጋራ ሲሳይ ህብረትን አወቀ ሁሉም በዘርፉ የሰላም መንገድ ወጦ ነጠፉ ጊዜ ደግሞ ነገር ሕይወቴ ጊዜ ደግሞ ነገር ሕይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ
ሳተኝ ታለች ደስላት የጋራ መሰረት የጋራ ደስታት ተርፎን እንኖራለች በእልቦይታ ፍቅርን በልቤ ውስጥ ገዛ አድላት ደንቴላ ሳተኝ ታለች ደስላት የጋራ መሰረት የጋራ ደስታት ተርፎን
እናመሰግናለን ለጋባዡም ለድምጻዊውም። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አንድ የዩናይትድ ስቴትስ ዶላር 31 ብር ከ23 ሳንቲም ነው ምንዛሬው። በነገራችን ላይ ዲግሪ ሴልሺየስ እያልን የምንጠራው የሙቀት መለኪያ ፈጣሪ ወይም ቀማሪ የሆነው አንዱ ሴልሺየስ የዲግሪ ሴንቲግሬድ ቀማሪ ማለት ነው ከተወለደ 318 ዓመት ሆነ። አዲስ አበባ ነገ ከፍተኛ ሙቀቷ 22 ዝቅተኛው 9 ዲግሪ ሴልሺየስ ነው። በአብዛኛው ደመናማ ትሆናለች። ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳነች ፍስሐዬና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ፣
ጤና ይስጥልኝ።